በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ እንደቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ 4 ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ መቆሰላቸውን ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከመስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ ልኳል።
በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን 9 ቀበሌዎች የይገባኛል ጥያቄ ጋር በተያያዘ መቀጠሉ በተገለጸው የታጣቂዎች ጥቃት ከተገደሉት 4 ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ሂራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምፅ ያነጋገራቸው አቶ ዳንኤል ሂራቶ ገልጿል።
ማገር ያለችው ገጠር ነው። በማረቆ ወረዳ የምኖረው መስቃን ወረዳ ውስጥ ከተማ ነው። ከዛ ከተማ ወጥቶ ለስራ በመጣበት አደረ። በሁለተኛ ቀን ማምሻ አካባቢ ተመልሶ ወደ ከተማ ሄዱ ነው መንገድ ላይ ድርጊት ተፈጸመ። በዛት የሆነ ካምፕ አለ ጥማትም ያለሙበት ከዛ ወጥተው ነው የፈጸሙት። ከስምንት ቆስሏል አሉ። ከስምንቱ 4 ነው ሞታ።
በተጨማሪም ከትናንት በስቲያ የአምስት ልጆች እናትና አንዲት ሴት ልጃቸው መገደላቸውና አንድ ሕፃን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለስልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የጸጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ሲሉ አመልክተዋል።
ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከ9 ቀበሌ ውስጥ 4 ሰው ነው የተገደለው።
የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ምላሽና አስተያየት ለማካት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱ አልተሳካም። ነገር ግን ለደህንነት ስለሚሰጋ ስሜ እንዳይጠቀስ ያሉን የማረቆ ልዩ ወረዳ ባለስልጣን ግድያው አሁንም መቀጠሉን ትላንት ለአሜሪካ ድምፅ በስልክ ገልጾ ነበርም። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ሲሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል።
ሁለቱ ህዝቦች ተለያይተው የማይለያዩ ህዝቦች ናቸው። ሁለቱም ህዝቦች አጋ መክፈል የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሄ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ የህዝብ ማለት የለበትም።
በአንጻሩ የማረቆ ልዩ ወረዳ ነዋሪው በለጠ ሽፈራው ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የውከቱ ምክንያት በማረቆ ብሔረሰብና በአዲሱ የምስራቅ ጉራጌ ዞን ወይም በመስቃን ወረዳ መካከል ያለው የ9 ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል።
ይሄ ጥያቄ ከዚህ በፊትም እንደተዘገበው ለሶስት አስር ዓመታት የቆየ ጥያቄ ነው።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳም ከዚህ ቀደም ከአሜሪካ ድምፅ ጋር በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥረት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን ጠየቃቸው የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉዓለም ኃይለማርያም የህዝብ ጥያቄ ተገቢውን ምላሽ በተገቢ ሰዓት አለማግኘቱ ጉዳቱ እንዲቀጥል ምክንያት እንደሆነ በተገለጸው ይስማማሉ።
በዋናነት ኬዝ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሪየስ የሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው። አሁን የለም እያልኩ አይደለም። ምክንያቱም የለም እንዳልል ትናንትናም ጭምር መኖሩን የሚያሳዩ ምልክቶች ይችላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስጋን ውስጥ የተካለሉ መስጋን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው
ችግሩን በዘላቅነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ሲረሰደድ አመለካከት መቀየር እንዳለበት ምሁሩ ያስገነዝባሉ። የ9 ቀበሌዎችን የይገባኛል ውዝግብም በህዝበ ውሳኔም መፍታት እንደሚቻልም ያመለክታሉ።
ብሔርን ከመሬቱ ጋር እዛ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናደርግ ማንም ሰው መጥቶ መኖር ይችላል፣ ሀብት ማፍራት ይችላል የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት መፍትሄ ማምጣት ይቻላል። በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜ ይህን እናርግ ብንል የመጣንበት ትሬንድም ይፈቅድልን አይደል ነው። ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌዎች ሰዎችን ሰብስባ ቢል ማድረግና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያጨቃጭቁ ኤረሮች ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካሄድ
የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያም ወደ ቤታቸው በመመለስ ላይ ያሉ የተገደሉትን 5 ሰዎችን ጨምሮም ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የ12 ሲቪል ነዋሪዎች ህይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።